ሰላም ለእናንተ ይሁን ጋቢና ቪኦኤ ጀመረ ከአሜሪካ ድምጽ ዛሬ ምሽት አብራችሁን ከቆያችሁ ከሚቀርብላችሁ ጉዳዮች መካከል
ጦርነት ምክንያት ከትምህርት ተፈናቅ ይገኛለሁ ከጦርነት በፊት እንደሚታወቀው ሁላችንም ተማሪዎች የላቀ ተስፋ ነበርን እንደ ሁሉም ተማሪ እኔም ተመሬ ለሀገሬ ለቤተሰቤ ተስፋ ነበርን አሁን ግን ተስፋችን ወደ መጨለም እየሄደ ነው
ቀደም ብለን የሰማነው በሰሜን ኢትዮጵያ ባለው ውጥረት ምክንያት ላለፉት 2 አመታት የከፍተኛ ትምህርት መግቢያ ፈተና መውሰድ ካልቻሉ ወጣቶች መካከል አንዱ ነው። ጦርነቱ በተማሪዎች ላይ ያሳደረውን ጫና በሚያሳየው ዘገባ ቆየት ብለን በሰፊው እንጨዋወትበታለን። በሌላ ጉዳይ ግን
አሁን ጊዜ የሚመስጠኝ ነገር አንድ ከቀሩ ቤተሰቦች ሁሉም በቃ ፍቅር ነው መረዳዳት መፈቃቀር ብቻ ነው ያለው እና በቃ ሁሉ ይገርመኛል ታዲያ
አሁን ደግሞ የሰማነው ላለፉት 20 አመታት በዱር እንስሳትና አካባቢ ጥበቃ መሻሻል ላደረገው አስተዋጽኦ ከሰሞኑ ዓለም አቀፍ ሽልማት የተሸለመውን አቶ ጌታቸው አሰፋን ነው። እሱንም ቆየት ብለን ሙሉ ዘገባውን አሰማችኋለን። ከነዚህ በተጨማሪ ዓለም አቀፍ መነጋገሪያ ስለሆነው The Woman King ፊልም የሚያወሳ ዘገባም አለን። ትኩስ ስፖርታዊ ዜናዎች ሌሎች ጉዳዮችም በምሽቱ ተካተዋል። ሳስተናግዳችሁ ማመሻው ሀብታሙ ዝዩ ነኝ። የዛሬ የምስልና የድምጽ ምህንድስና ከዋኝ ደግሞ ኤልያስ አስማረ ነው። አብራችሁን ቆዩ በድጋሚ አሁን ወደ መጀመሪያ ወደ ያዝንላችሁ ዝግጅት እንሻገራለን። ጋቢና ቪኦኤ ወጣቶች ላይ የሚያተኩር የአሜሪካ ድምጽ ልዩ መርሃ ግብር ነው። አብራችሁን ስላላችሁ በእጅጉ እናመሰግናለን። አስቀድሞ በኮቪድ ወረርሽኝ ምክንያት የኋላ ደግሞ በክልሉ በነበረው ጦርነት ምክንያት ከትምህርት ዓለም የተራራቁት የትግራይ ክልል ተማሪዎች በሚሊዮኖች ይገመታሉ። ከነዚህ መካከል የሁለተኛ ደረጃ ትምህርታቸውን አጠናቀው ወደ ከፍተኛ ትምህርት ተቋማት ለማምራት ፈተና የሚጠባበቁ ደግሞ በሺዎች የሚቆጠሩ ወጣቶች አሉ። ለአሜሪካ ድምጽ አሳባቸውን ያካፈሉት የተወሰኑት ተማሪዎች እንደኩዮቻቸው ለፈተና ለመቀመጥ ባለመቻላቸው የደረሰባቸውን የስነልቦና ጫና አልሸሸጉም ሊደረግ ይገባል ያሉትንም አጋርተዋል። ሙልጌታ ጽባ
በረከት ተክሉ ይባላል። በ2012 ዓመተ ምህረት ትምህርት በክልሉ በኮቪድ-19 ምክንያት ሲቋረጥ የ10ኛ ክፍል ተማሪ እንደነበረ ገልጿል። ቀጥሎም በተፈጠረው ጦርነት ወደ ትምህርት ገበታው ሊመለስ እንዳልቻለ ይናገራል።
ከ3 ዓመት በፊት በአድጋት ይማር ነበር። ያው አሁን ያለሁበት ሁኔታ ደግሞ እንደሚታወቀው በጦርነት ምክንያት ከትምህርት ተፈናቅ ይገኛለሁ። ከጦርነት በፊት እንደሚታወቀው ሁላችንም ተማሪዎች የላቀ ተስፋ ነበርን እንደ ሁሉም ተማሪ እኔም ተመሬ ለሀገሬ ለቤተሰቤ ተስፋ ነበርኝ። አሁን ግን ተስፋችን ወደ መጨለም እየሄደ ነው። እንጃ አላውቅም በዚህ ጦርነት ምክንያት ህልማችን ሁሉ ተሰናክሏል። ያው እኛ የነበርንበት ትምህርት እንደሚታወቀው ከ8ኛ ክፍል ጥሩ ውጤት ያመጣችሁ ተብለን ነው የተለየ ነው። የምንማርበት የነበረው ሂደት በጣም ደስ የሚል ነበር። ጊዜያዊ ትምህርታችን በነብ ነው የምንከታተል የነበረው። ያው በኮሮና ምክንያት ተቋርጦ ነበር። ከዛ በመጣው ጦርነት ምክንያት ሙሉ በሙሉ ከትምህርታችን ተሰናክለናል። ያው አድጋቲም የተደበደበ ነው። እንደ ተማሪ ትምህርት ቤት ሲዘረፍ ካምፕ ሲሆን ጥሩ ስሜት አይሰማህም።
ከአድግራት ከተማ በጦርነቱ ምክንያት ወደ መቀለ እንደመጣ የገለጸው በረከት በጊዜው ጥሩ ውጤት ላመጡ ተማሪዎች አድግራት ዩኒቨርሲቲ ባዘጋጀው ትምህርት ቤት ይማር እንደነበረ ገልጾ አሁን ግን እሱ ይማርበት የነበረው ትምህርት ቤት በጦርነቱ መውደሙ ገልጿል። በትግራይ ክልል ዘንድሮ የ12ኛ ክፍል ዩኒቨርሲቲ መግቢያ ፈተና መፈተን ይገባቸው የነበሩ ተማሪዎች እስካሁን የ10ኛ ክፍል ትምህርታቸው እንዳቋረጡ ይገኛሉ። የነሱ እኩያ በሌሎች የኢትዮጵያ ክፍል የሚገኙ ተማሪዎች የ12ኛ ክፍል ዩኒቨርሲቲ መግቢያ ፈተና ሲፈተኑ ሰንብተዋል። በዚህ ጉዳይ ላይ ለበረከት አስተያየቱን ጠይቀዋለሁ።
እኛ ከትምህርት ማዕድ ተርፈን ሌሎች ተማሪዎች ከትግራይ ውጭ ያሉ ተማሪዎች ተፈቱ። የኛ አኩል የነበሩ ተፈትነው ወደ ዩኒቨርሲቲ ሲያልፉ እንደማየት የሚያሳምም ነገር የለም። ያው እንደ ተማሪ እኛም ሁሉም ተማሪ ትምህርት ይገባዋል። እኛ ተርፈን እነሱ ሲፈተኑ ማየት ግን በጣም ይከብዳል። ስሜቱን እንጃ በእኛ ቦታ ሆናችሁ ብታዩት በጣም ይከብድ ነበር። ከ3 ዓመት በፊት የ10ኛ ክፍል ተማሪ ነበርኩ እንዳልኩት። የሰውነት ቁመና ልክ እንደ ሁሉም የ10ኛ ክፍል ተማሪ ነው። አሁን እንጃ የሰውነት አቋሜ ጥራሽ ፍሬምም አውጥቻለሁ። አሁን ዩኒቨርሲቲ አንደኛ ዓመት መሆንበት በቀጣይ ትምህርት ሲጀምር 10ኛ ክፍል በጣም እንጃ ይከብዳል። ተማሪዎች ደግሞ እዛ ተፈትነው እነሱ አንደኛ አመት ተማሪኛ አስረኛ ክፍልን ጀምረን እንጃ ስነል ቦናቶች ነው የሚኖረዋል።
ጽዮን አብርሃ የተባለች ሌላ አስተያየት የሰጠችን ተማሪ በበኩሏ ጦርነቱ በሰው ህይወትና አካል ከፍተኛ ጉዳት ያደረሰ ይገኛል ብላ፣ በትምህርት ህይወቷ ደግሞ ዘንድሮ የ12ኛ ክፍል ፈተና መውሰድ ሲገባት ገና 10ኛ ክፍል እንዳለች በዚህም ለተመለሰው የማይችል ጊዜ መከሰሯ ገልጻለች።
ትምህርት ሲቋረጥ ያ እንደነገርኩ 10ኛ ክፍል ነበርኩኝ። የተቋረጠበት ምክንያት ምንም እንኳን በኮሮና ቢሆን አሁን ግን በጦርነቱ ቀጥሏል። እንደኔ አይነት ተማሪዎች ሌሎች አካባቢዎች ሳይ እነሱ ሲማሩ እኛ ደግሞ ስለ ጦርነት ስናስብ እኛ ቀን ተቀን ስናስብ እኛ የምናስበው ሁልጊዜ ድሮን መጣ ጥሜትና ጦርነት ሁሉም ጎትቶናል።
ጦርነቱ የወጣቶች ህይወትና ጊዜ ነው እየበላ ያለው ሲል ደግሞ በረከት ተናግሯል።
ያው እንደሚታወቀው የትግራይ ወጣት በሙሉ ከኔ ክፍል እኩያ ነበሩ ሊሆን ይችላል። ወረራ ለመመከት ብለው ወደ ግንባር ሄደዋል። ወለቀጣይ መማር ፈልጋለሁ ጓደኞች እዛ ሄደው ተሰውተው ይሆን ይችላል እንጃ። ካንተ ጋር ሲማር የነበረ ነገር ወደ ትምህርት ገባ ከጎን ሳትሳየው ቀር ሊል ይችላል። ድሮን ደዋው እዚህ ሰላም አውሰው በድሮን የተደበደበ ይገኛል። ያው ትምህርት ቤታችን የተደበደነው የፈጣሪ እቅድ ሆኖ ከአሁን በኋላ ወደ ትምህርታችን ልንመለስ እንችላለን። ግን በዚያ አጋጣሚ በድሮን ትምህርት ቤታችን የተደበደነው ምንም በማያውቅ ህዝባችን እየተገደለ ነው በድሮን ምክንያት ሰላማዊ ህዝባችን። ያው ከቻላችሁ ይሄ ጦርነት ቢቆም እንመኛለን። በሰላማዊ ድርድር እንዲቆም እንመኛለን። የሆነው ነው የድሮን ድብደባ በሲቪሊያን ላይ የሚደርሰው በከተሞች በትምህርት ቤቶች ላይ የሚደርሰው የድሮን ድብደባ እንዲቋረጥ እንመኛለን።
ጦርነቱ ቆሞ በሰላማዊ መንገድ ሊፈታ ይገባል ብላለች ጽዮን።
እኔ መማር ፈልጋለሁ ትልቅ ተስፋ አለኝ ትልቅ ራዕይ አለኝ። አው በዚህ ምክንያት ህይወታችን ሲኦል ሆኗል። መተንፈስ አልቻልንም። እንደምታዩ ብዙ ሰዎች ተፈናቅለዋል፣ ብዙዎች ሙተዋል፣ ቆስለዋል። በዚህ ጦርነት እንደኛ አድሜ ያለው ልክ ተፈናቅለዋል። ከትምህርታቸውም ከህይወታቸውም ከቤተሰቦቻቸውም ተፈናቅለዋል። because of this situation ማለቴ በዚህ ሁኔታ እንደ ሌሎች ሰዎች እኔም ህልም አለኝ ራዕይ አለኝ ተስፋ አለኝ። አንድ ቀን ሰላም ይሆናልና ወደ ትምህርት ይመለሳለሁ ብዬ አስባለሁ። አሁን የምፈልገው ነገር ቢኖር ሰላም እንዲሆን ነው። ሁለቱም መንግስቶች ወደ ጠረጴዛ መጥተው እንዲነጋገሩና በሰላም እንዲፈቱት እመኛለሁ።
በረከትም ተመሳሳይ አስተያየት አለው።
ያው የቀጣይ ምኞቴ እንደ ሁሉም ኢትዮጵያዊ ሰላም ፈላጊ ምኞት አለኝ። ሁላችንም ወንድማማቾች ነን። ይሄንን የጦርነት አውድማ ታችሁ የሰላም ሂደቱን ብታፋጥኑ ለኛም ከትምህርት ተተጓጉለናልና ወደ ትምህርት የምንመለስበትን አጋጣሚ ብታመቻቹልን ሰላሙን ሁሉ ለኢትዮጵያ ህዝብ እመኛለሁ።
በ2012 በትግራይ ክልል ትምህርት ሲቋረጥ 1.4 ሚሊዮን ተማሪዎች በትምህርት ገበታ እንደነበሩና አዲስ የሚገቡና መመረቅ የሚገባቸው ተማሪዎች ጨምሮ በዚህ 3 አመታት በክልሉ ከ2 ሚሊዮን በላይ ተማሪዎች ከትምህርት ገበታቸው መስተጓጎላቸው ነው ከክልሉ ትምህርት ቢሮ የተገኘ መረጃ የሚያሳየው። ለአሜሪካ ድምጽ ሙልጌታ አጽባሃ መቀለ።
ሙልጌታ አጽባሃና መሰግናለን። እየተከታተላችሁ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምጽ። ጌታቸው አሰፋ ከ20 አመታት በላይ በሰሜን ተራሮች ላይ ኑሮውን ያደረገ የዱር እንስሳትና አካባቢ ጥበቃ ባለሙያ ነው። ጌታቸው በተለይም በሰሜንና በባሌ ተራሮች ከሚኖሩት ለኢትዮጵያ ብርቅዬ ከሆኑት ቀይ ቀበሮዎች ጋር ባለው ቁርኝት የተነሳ በአካባቢው የቀበሮ ሰው የሚል ቅጽል ስም እስከ ማትረፍ ደርሷል። ጌታቸው በቅርቡ መንከና ትራቨርስ በተሰኘ የዱር እንስሳት ጥበቃ ውድድር ላይ የ2022 ለዱር እንስሳት ጥበቃ ጥልቅ ፍቅር ያላቸው ባለሙያዎች ውድድር ውስጥ ገብቶ የህዝብ ምርጫ አሸናፊ ሆኗል። ደንገረሞ ጌታቸውን አግኝታ አነጋግሯለች። ቆይታቸው ጌታቸው ራሱን ከሚያስተዋውቅበት ይጀምራል።
ጌታቸው አሰፋ ባላለሁ። የተወለድኩት ደባርቅ ከተማ በሰሜን ተራራዎች ብሔራዊ ፓርክ መግቢያ ላይ የምትገኝ ሰንታዊ ከተማ ነች። የመጀመሪያ ደረጃ ትምህርትና ሁለተኛ ደረጃ ትምህርትንም እዚህ ደባርቅ ከተማ ነች የተማርኩት። ከዛ በኋላ በወንዶ ገነት የደንና የተፈጥሮ ሀብት አስተዳደር ኮሌጅ ነው የተማርኩት። ከዛ በኋላ ያው እንግዲህ ኢትዮጵያ ቀይ ቀበሮ ጥበቃ ፕሮግራም ያለፉት 20 አመታት ከ1995 ጀምሮ እስካሁን ድረስ በማገልገል ላይ ይገኛሉ።
እሺ፣ በድጋሚ በጣም አመሰግናለሁ ጌታቸው። እንግዲህ የ2022 የመኪና የሽልማት ወይም አዋርድ በምታደርገው ተሳትፎና በምታደርገው ስራ ከቀይ ቀበሮች ጋር በተያያዘ ከፍተኛ የሆነ ድምጽ በማግኘት በህዝብ ተወዳጅ የሆነን የሚለውን ሽልማት አግኝተሃልና በቅድሚያ እንኳን ደስ አለ።
እንኳን አብሮ ደስ አለን። በጣም አመሰግናለሁ።
እሺ እስቲ ጌታቸውንና ቀይቀበሮችን ከሌሎቹ የዱር እንስሳት ወይም ደግሞ የተፈጥሮ ጥበቃ ላይ የታርጉ ያቆራኛቸው ነገር ምንድን ነው?
1995 ዓመተ ምህረት ጀምሮ ነበር የመጀመሪያ ጊዜ ቀይቀበሮችን ያየኋቸውና መስራናው ነውራቸውና አጠቃላይ ሁኔታቸው የተረዳሁበት በዋሌ ተራራዎች ብሔራዊ ፓርክ ነው። መጀመሪያ እዛ በብዛት የቀበሮ ሚኒስቴር የነበረ በወቅቱ እዛ ቦታ ላይ ሂጄ ያው የምከታተላቸው ጊዜ ስልጠናውንም እዛውን የወሰድኩት እና በቃ ቀበሮች ማለት አኗኗራቸውን ስትከታተዩ በቃ ያሉበትን ሁኔታ ስታስቢው አለማችን እንግዲህ ያው በጣም በመጥፋት ላይ በጣም በአደገኛ ደረጃ ለመጥፋት ላይ ካሉ የውሻ ዝርያዎች ውስጥ እንግዲህ የቀበሮ ነች። በኢትዮጵያም ያው ብቻ የምትገኝ ናት ዝርያዋ። በቃ አኗኗራቸው በጣም በጣም ለየት ስለሚል በዛ ምክንያት በቃ ከዛ በኋላ ሰሜን ተራራዎች ብሔራዊ ፓርክ መስሶች ታያን ጀመር። ለምሳሌ አሁን ጊዜ የሚመስጠኝ ነገር በአንድ ቀቀበሮ ቤተሰቦች ሁሉም በቃ ፍቅር ነው መረዳዳት መፈቃቀር ብቻ ነው ያለው እና በቃ ሁሌ ይገርመኛል። ጠብ የለም። በተለይ የመራቢያ ጊዜያቸው ሲደርስ የሚያደርጉት ትብብር፣ ጥበቃ፣ ለሴቷ የሚያደርጉት እንክብካቤ፣ ግልገሎቹ ከተወለዱ በኋላ የሚያደርጉት የአመጋገብ ጥበቃ፣ አኗኗራቸው ሁኔታ እጅግ በጣም በጣም ይመስጠኛል። እና እዛ ውጭ በቃ ከቀበሮች ውስጥ ሌላ ላይፍ የለኝም። በቃ እኔ አንድ ቀበሮ የሆነ ነገር ሆነ ከተባለ ተገደለ ከተባለ ወይም ደግሞ አጋጣሚ መስክ ላይ ታሞ ካየሁት እኔ ረፍት የለኝም። ተመልሼ ነው ወደ መስክ የሚሄደው። ስፔሻሊ ወደዚህ እንትን ውስጥ የገባሁበት ምክንያት ማለት ነው ከሁለት ዓመት በፊት አንድ ቀበሮ ያው በጥይት ተመትቶ ቆስሎ ነበር እና በጣም ተስፋ ቆርጠን በነበረበት ሰዓት በቃ ቀበሮ የኋላ እግሩ ነው የተመታው እና ቶታሊ ያው የኋላ እግሩ ያው ተጎድቶ ነበር እና ቀበሮ በተለይ ለሀምሳ ቀናት ልዩ እንክብካቤና ክትትል እናንትን ያደረግነው እሱ ታሪክ በተለይ በጣም አዋርዱ በጣም ትልቅ ኃይል የሆነ እሱ ነው። ሀምሳ ቀናት በቃ ሕክምና አድርገን መግበን ተካፍለን ከዛ በኋላ ሬዲዮ ኮለር አንገት ላይ አድርገን አራት ወር ከምናምን በዛ መሰረት ስላደርግበ በቃ በጣም ብዙ ፈተናዎችን አይቶ ያቀበሩ ከዛ በኋላ የራሱ ፓርትነር አግኝቶ ወልዶ ማለት ነው ታሽንቶ አንድ አካባቢ ላይ እየኖሩ ነው። ያ ታሪክ በጣም ደስ ምስል አስፋበሻ ወርክ ፎር ኮምፓሽን ኮንሰርቬሽን ነው የሚለው እና ያ ከዱራ እንስሳት ልቅ ፍቅር ያለው እና ለየት ያለ ስራ የሚለውን ነገር ስፔሻሊ ይሄ ዩኒክ አደረገው። መስክ ላይ ዝናብ ነው በረዶ ነው መብረቅ ነው የሚባል ነገር የለም። በእኔ ይህን ፓርኩች ጓደኞችም ያስመሰክራሉ እና ህይወቴ በጣም ጥቁርነት አለው ቀበሮዎች እና መኖሪያ አካባቢያቸው ላይ እንዲሁም የሰሜን ተራሮች ብሔራዊ ፓርክ በጣም የማይጠገብ ማራኪ የሆነ ተጣጥር ነው ያለው እና እዛም በመስራቴ በጣም እድለኛ ስለሆን ሌላ ቦታ አልመኝም።
እንደውም በዛ አካባቢ ለየት ያለ ቅጽል ስም አለ ይባላል። ማን ነው እሱ? ያስም ስቲ ለአድማጮቻችን ንገርልን።
ሚኒስ ዘወልፍ ማኖስ ሰሜን ማውንቴንስ ማሻርፋ ይችላል። ያው የቀበሮ ሰው ለማለት ለምሳሌ ቀበሮ የሚኖሩበት አካባቢ ሳትቀበሎ ይህን ከተነሳ ቶሎ ለጌታቸው ደውሉ። አሁን ቀበሮ የሚኖሩበት አካባቢ ላይ የሆነ ነገር ከተከሰተ አንዳንዴ ይገደላሉ። በቃ የሆነ ነገር ታሞ ምንትን ከተባለ በቀድሞ ለእኔ ነው። ከዛ እኔ ደግሞ ፓርቶች ጋር ነው በቁርኝት የሚሰራ ግልጽ አካባቢ ሄዳለ ማለት ነው። 20 ዓመት ሙሉ ሌላ ቦታ አልሰራውም ማለት ሰሜን ተራራዎች ብሔራዊ ፓርክ ብሰራ ዋናው ስራ የሰሜን ተራራዎች ብሔራዊ ፓርክ እንዲሆን አማራ ክልል ላይ የሚገኙ ያው ከፍተኛ አደጋማ አካባቢዎች አሉ። የቀበሮዎች የሚኖሩባቸው እነሱም በቃ የተለያዩ ሙያተኞችን ያው ስልጠና ለመስጠትና ሌሎች ስራዎችን ለመስራት ይንቀሳቀሳሉ። በነገራችን ላይ ቀይ ቀበሮ ላይ ይሰራሉ ሲባል ግን የቀበሮ ላይ ብቻ አይደለም ማለት ቀበሮ ያው እኔ ልዩ ፍላጎቴ ወይም ትምህርት ነገር ግን ከፓርክ ሰራተኞች ጋርና እንዲሁም ከተለያዩ አጋር ድርጅቶች ጋርም ብዙ ስራዎችን እሰራለሁ። ለምሳሌ ፓርኩ አደጋ ላይ የነበረ ፓርክ ነው። በአደጋ መዝገብ ውስጥ ዩኔስኮ ተመዝግቦ ለብዙ ጊዜ ኖሯል። እንግዲህ ስለ አደጋ ላይ ለማውጣት በተደረጉ የተለያዩ ጥረቶች እኔም ከፓርኮች ጋር በጣም ብዙ ነገሮች እንሰራለን። ለምሳሌ ፓርኩ የመተዳደሪያ እቅድ አልነበረው። ለዚህ ማኔጅመንት ፕላኑ ሲዘጋጅ ከመጀመሪያ እስከ መጨረሻ ሆነ በጣም ብዙ ነገሮች እንሰርቻለሁ። ሁለተኛ ሌላው አሁንም ደግሞ መመሰኛ ውስጥ ያሉ ማህበረሰቦች ነበሩ። አንደኛው የግጭ ማህበረሰብ ነው ፓርክ ውስጥ ያለና ያው ዋና የመኖሪያ እንስሳዎች የዱር እንስሳት መኖሪያ ዋናው ኦሬያ ላይ ስለሚገኝ ህዝቡ መልቀቅ አለበት ተብሎ ነበር። ሌላ ደግሞ አንድ የእንስሳዎች አሁን መተላለፊያ ኮሪደር ደግሞ አርባዚ የሚባል ቦታ ሁለቱም ቦታዎችን ለማስጠቀቅ በተደረገው እንቅስቃሴ ከፍተኛ ብርሻ ነበርና እና ብዙ ስራዎችን ፓርኮች ጋር ሰራለ።
ለየት ባለመልኩ አሁን እነዚህ ቀይ ቀበሮች ኢትዮጵያ ውስጥ ብቻ ነው የሚገኙት። ለኢትዮጵያ ልዩ ናቸው፣ ብርቅዬ ናቸው። ግን በአናኖራቸው ላይ ደግሞ ስጋት የተደቀነባቸው እንደውም በአሁን ሰዓት 500 ቀይ ቀበሮች ብቻ ቀርተዋል ይባላልና እነሱን በተለየ መልኩ ስጋት የተደቀነባቸው ነገር ምንድነው?
ስጋቱ መንገዴ ነው የሰው ልጅ ነው። አራዊቶች ቀይ ቀበሮም ብቻ ሳይሆን ለሌሎች አራዊቶች ስጋቱ የሰው ልጅ ነው። አንደኛ የእርሻ መሬት መስፋፋት ነው። ማህበረሰቡ እዛው የሚኖርበት አካባቢ ያለው በየጊዜው ቀጣያ ሰፋ መኖሪያ አካባቢያቸው በየጊዜው እየቀነሰ ነው የሚሄድ። ሁለተኛው ደግሞ የውሻ በሽታና አናይን ዲስፔንተር የሚባል በሽታ አለ። እሱ ከውሻ ወደ ቀይ ቀበሮች ወይም ደግሞ ወደ እንስሳት በቀላሉ የሚተላለፍ። በዚህ ምክንያት በተለይ በባሌ ተራራ ውስጥ ብሔራዊ ፓርክ ላይ በጣም ከፍተኛ በየሶስት አመቱ ይከሰታል በሽታና እሱ ትልቅ ስጋት። ሌላው ሶስተኛው ደግሞ ምንድነው አንዳንድ አካባቢዎች ላይ ደግሞ ግድያ አለ። ወደ እኛ አካባቢ አንዳንዴ ቀበሮች ያው በግና ያው ፍየሎችን ያጠቃሉ። በዚህ ምክንያት ገበሬው ማወቅም ባለማወቅም እንግዲህ ራቸው ላይ ተጽዕኖ ስለፈጠረ ነው እንደዛ።
ይሄ ሽልማት ወይም ደግሞ ይሄ እውቅና በስራህ ላይ የሚያመጣው ተጽዕኖ ወይም ደግሞ ምን ነገር አጉልተህ እንድትሰራ ያግዝሃል? ምንድነው እሱ የምታስበው በቀጣይ?
ጀመር እውቅናው ብቻ ስራው ማግኘት ለእኔ በጣም ትልቅ መነሳሳት ፈጥሮልኝ። በተለይ ደግሞ አንድ አሁን ያሰብነው ለየት ያለ ፕሮግራም አለ። ስለዚህ በጥበቃው ላይ ሊቪንግ ዊዝ ወልፍስ የሚል ፕሮጀክት አለች ያጠቅማት እና ቀይ ቀበሮች መኖሪያ አካባቢያቸው ላይ ከሰው ጋር አጠቃቀመው እንዴት ይኖራሉ ነው። ከማህበረሰቡ ጋርም ከሌሎች ከብቶችም ሌሎች አራዊቶች ጋርም እንዴት ተጣጥመው የሚኖሩ የሚል አዲስ ፕሮጀክት ጠርጠናል። እና በተለይ እሱን ፕሮጀክት በደንብ
እሺ፣ በጣም ነው የማመሰግነው። ከአሜሪካ ድምጽ ጋር ለነበረ ቆይታ በድጋሚ እንኳን ደስ አለ። መልካም የስራ ዘመን እመኝልሃለሁ።
እሺ፣ አመሰግናለሁ።
ጋቢና ቪዮ ይቀጥላል ከአሜሪካ ድምጽ። በመቀጠል ደግሞ ፔኖሎፔ ፖኦሎ ያዘጋጀችውን The Woman King የተሰኘውን ሙገሳና ትችት እያስተናገደ ያለውን ፊልም በተመለከተ ስመኝሽ የቆየ አጭር ዘገባ ታሰማናለች።
ሆሊውድ በውጭ ሰዎች እይታ ካልሆነ በስተቀር አፍሪካ ወይም አፍሪካውያንን እንብዛም አያሳትፍም። The Woman King ወይም ሴቷ ንጉስ የተሰኘው አዲስ ፊልም ግን እንደዚህ አይደለም። ፊልሙ በጀነራል ናኒስካ የሚመሩትና አስደናቂ ብቃት ያላቸው ሴቶችን ያሳባሰቡት የአጉጂ ተዋጊዎች ጠላቶቻቸው የሆኑትን አውሮፓውያንና አፍሪካውያን የባሪያ ነጋዴዎችን ሲገድሉ ያሳያል። የአካዳሚ ሽልማት አሸናፊ ቪዮላ ዴቪስ ባህሪዋ ወክላት ከምትጫወተው ጦረኛ ገጸ ባህሪ ጋር እንደሚመሳሰል ትናገራለች።
I saw myself within the same way I see my white counterparts.
እኔ ራሴን ልክ ነጭ ጓደኞቼ እንደማየው በተመሳሳይ መንገድ ነው ያየሁት። ግን ወደ ዓለምና ወደ ፊልሙ ኢንዱስትሪ ስመጣ ነው ዓለምና ኢንዱስትሪው በተመሳሳይ መንገድ እንዴት እንደማያዩኝ የተገነዘብኩት።
The Agogis story many know about it, heard about it.
ስለ አጎጂ ታሪክ ብዙዎች ያውቃሉ ሰምተዋል። ነገር ግን በፊልም መልክ ማየት የተለየ ተሞክሮ ነው።
ኒውዮርክ ግዛት በሚገኘው ሲቲ ዩኒቨርሲቲ የሚያስተምሩት ቡካሪ ሳዋዶጎ በፊልሙ ዙሪያ ስሜትን የሚቀሰቅስ ደስታና ትችትም እንዳለ ይገልጻሉ።
This is African stories. But in terms of how
ይህ የአፍሪካ ታሪክ ነው። ነገር ግን እንዴት እንደተወከለና ፊልሙ እንዴት እንደተሰራ ስንመለከት ከፊት ለፊትም ሆነ ከካሜራ ጀርባ በፊልሙ ውስጥ የአፍሪካውያን ተሳትፎ አነስተኛ ነው።
በደቡብ አፍሪካ የተቀረጸውን The Woman King ለመስራት 50 ሚሊዮን ዶላር ፈጅቷል። ፊልሙን ፕሮዲውስ በማድረግ እንዲሰራ የረዳችው ካቲ ሹልማን እንደምትለው ሆሊውድ ፊልሙን በገንዘብ እንዲደግፍ ለማድረግ ከፍተኛ ትግል ተደርጓል።
The Black Panther opened a certain door, right? The Black Panther said, "Imagine an African nation with
Black Panther." የተወሰነ በር ከፍቷል አይደል? Black Panther አፍሪካ ተጽዕኖ አድራጊ መሆን ቢችል ብለን በአይነ ህሊናችን እንድንስል ያደረገን። እኔ ደግሞ ለምን በአይነ ህሊናችን ብቻ እንስላለን? በእውነተኛው ዓለምም ተጽዕኖ ማድረግ የሚችል ተቋም ያለው በአፍሪካ ነው ላለው። እነዚህ ሁሉ ወደፊት የምናልፋቸው ደረጃዎች ናቸው።
በፊልሙ የተሳተፉት ተዋናዮች ለውጊያው ትዕይንት በከፍተኛ ሁኔታ መሰልጠናቸውን አሜንዛ የተሰኘውን የአጎጂ ተዋጊ ገጸ ባህሪ ወክላ የተወነችው ሺላ አቲም ትናገራለች።
We were
trying to portray these
በአለም ላይ ካየናቸው ጥቂት እጅግ አስደናቂ ተዋጊዎች መካከል የሚመደቡት እነዚህን ሴቶች ለማሳየት ነው ሞከርነው በትክክል ሰርተን ማሳየት ነው የፈለግነው
የዳሆሚ ንጉሳዊ ግዛት ሌሎች አፍሪካውያንን ለባርነት በመሸጥ መሳተፉን በመግለጽ ፊልሙ እንዳይታይ የሚጠይቅ የአድማ ጥሪ ተደርጓል ሆሊውድ ሪፖርተር የተሰኘው ሚዲያ እንደዘገበው ግን በአሜሪካ በነበረው የፊልሙ የመክፈቻ ቀዳሚና ሁድ ብቻ ከተጠበቀው በላይ የሆነ 19 ሚሊዮን ዶላር ገቢ አስገኝቷል። ፊልሙ በይፋ መታየት ከጀመረ በኋላ የተካሄዱ የተመልካቾች ግምገማ መሰረትም ፊልሙን ለመመልከት ትኬት ከገዙ ተመልካቾች መካከል 58 ከመቶ የሚሆኑት ሴቶች መሆናቸውንና 56 ከመቶ የሚሆኑት ደግሞ ጥቁር የፊልም ተመልካቾች መሆናቸውን አመልክቷል።
You know, it is a fact that women are the primary buyers of content.
ሴቶች የየትኛውም ይዘት ቀዳሚ ገዢዎች መሆናቸው የሚታወቅ ነው። ይህ ፊልምን ቴሌቪዥንንና የፊልም ስርጭት አውታሮችንም ይጨምራል። ስለዚህ እየጠየቅን ያለነው ለአናሳው ሳይሆን ለብዙሃኑ ተመልካች ፊልም እንዲፈራ ነው።
በፊልሙ ዙሪያ ውዝግብ ቢነሳም በአፍሪካና ከአፍሪካ ውጪ በሚኖሩ አፍሪካውያን ዘንድ ትልቅ ደስታ መፍጠሩን ሳዋዶጎ ይገልጻሉ።
And they can really identify with it even more.
በተለይ ደግሞ ራሳቸውን በውስጡ ያዩበታል። ዛሬ ጠዋት እንኳን ሁሉም ሰው ፊልሙን ለማየት እንዲሄድ የሚጠይቅ ጽሑፍ በማህበራዊ ሚዲያ ተለጥፎ ይቻሉ። ምክንያቱም ይህ ፊልም ስለኛ ነው። ስለዚህ በስደት የሚኖር ማህበረሰቦች ፊልሙን ሄደን በማየታችን ኩራት ይሰማናል።
ቪዮላ ዴቪስ ለጥቁር ህዝቦች በተለይም አፍሪካና አሜሪካ ስለሚኖሩ ሴቶች ሌሎች ተጨማሪ ፊልሞች እንዲሰሩ ትፈልጋለች።
Listen, we've been here just as long as everyone else.
የተለመደ ነገር እንዲሆን ማድረግ አለብን። እንደ አውሮፓውያን አቆጣጠር ከ1612 አንስቶ ሆኖ ከዚህ በተለየ አቅም እዚህ ቆየ ነው። እንደማንኛውም ሰው እዚህ ቆይተናል። ግን እኛም ሰው ነን።
በፒኔሎፒ ፓኡሉ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስመኝሽና አመሰግናለሁ። አሁን ደግሞ ለምሽቱ አበይት ስፖርታዊ ዜናዎች ወደ ኬኔዲ አባተ ወስዳችኋለሁ።
በስፔን በተካሄደ የቫሌንሺያ ግማሽ ማራቶን ውድድር ኢትዮጵያዊው ዮሚፍ ቀጀልቻ ሁለተኛ ወጥቷል። ውድድሩን 58 ደቂቃ ከ32 ሰከንድ ያጠናቀቀው ዮሚፍ በርቀቱ የኢትዮጵያን ክብረ ወሰን አሻሽሏል። ይህን የግማሽ ማራቶን ውድድር 58 ደቂቃ ከ10 ሰከንድ በማጠናቀቅ አንደኛ በመውጣት ያሸነፈው ኬንያዊው ኪቢዮት ካንዴ ሲሆን የሀገሩ ልጅ ዳንኤል ማቴኮ ሶስተኛ ወጥቷል። የዓለም አትሌቲክስ መረጃ እንደሚያመለክተው የመጀመሪያ የግማሽ ማራቶን ውድድሩን ያደረገው ኢትዮጵያዊው ተሰወርቁ ደግሞ አራተኛ ደረጃን ይዞ አጠናቋል። በሴቶች ምድብ በተካሄደው ውድድር ጀርመናዊቷ ኮልስታንስ ክሉስተሃፈን በአንደኝነት አሸንፋለች። 1 ሰዓት ከ05 ደቂቃ ከ41 ሰከንድ አትሌቷ ውድድሩን ያጠናቀቀችበት ሰዓት ነው። ከሷ በ4 ሰከንዶች ዘግይታ የገባችው ኢትዮጵያዊቷ ጽጌ ገብረሰላማ ሁለተኛ ስትወጣ፣ ሌላኛዋ ኢትዮጵያዊት ሃዊ ፈይሳ ደግሞ ውድድሩን በ3ኛነት ጨርሳለች። የኢራን መንግስት በሴቶች ላይ በሚፈጽመው የመብት ጥሰት ምክንያት FIFA ሀገሪቱን ከኳታር 2022 ሊያግዳት ይገባል ሲሉ የሀገሪቱ አክቲቪስቶችና ስፖርተኞች ጠየቁ። የኢራን መንግስት በተቃዋሚዎቹ ላይ የሚወስዳቸው በጭካኔ የተሞሉ እርምጃዎችና ሴቶች በሀገሪቱ ውስጥ በሚካሄዱ የስፖርት ውድድሮች ላይ በነጻነት እንዳይሳተፉ መከልከላቸው ቀጥለዋል ያለው የኢራን የመብት ተሟጋቾች ቡድን FIFA ኢራንን ከዓለም ዋንጫ እንዲያግዳት ጠይቋል። የ22 ዓመቷ ማሳማኒ የራስ መሸፈኛ ወይም ሂጃብ በአግባቡ አለበሰችም በሚል በኢራን የሞራል ፖሊስ ከታሰረች በኋላ ህይወቷ ማለፉን ተከትሎ በመላ ሀገሪቱ ከፍተኛ ህዝባዊ ሰልፎች መቀስቀሳቸው ይታወቃል። በእነዚህ ሰልፎች ላይ የኢራን የጸጥታ ኃይሎች እየወሰዱ ነው በተባለው የኃይል እርምጃና በስፖርቱ ዓለም ሴቶች የሚደርስባቸውን መገለልም በመቃወም ነው የዓለም የእግር ኳስ አስተዳዳሪው አካል FIFA እርምጃ እንዲወስድ የተጠየቀው። በኢራን መንግስት ላይ የሚደረገው ተቃውሞ ከተጀመረ ከጀመረበት ጊዜ አንስቶ የእግር ኳስ ተጫዋቾችን ጨምሮ በርካታ ታዋቂ ኢራናውያን ስፖርተኞች ለተቃውሞ ሰልፉ ድጋፍ አድርጋቸዋል በሚል መታሰራቸውን ዘገባዎች ያመለክታሉ። ማንነታቸው ያልተጠቀሰ የኢራን ስፖርተኞችና የሰብአዊ መብት ተሟጋቾች ለፊፋ የጻፉት ግልጽ ደብዳቤ የኢራን መንግስት በሀገሪቱ ውስጥ ያሉ በርካታ አትሌቶችን ድምጽ በማፈን የመናገር መብታቸውን ከልክሏል፣ በተጨማሪም ሴቶች በጨዋታዎች ላይ እንዳይገኙ ማገዱን ቀጥሏል ይላል። አክሎም ለፊፋ ገለልተኝነት አማራጭ አይሆንም ያለው ደብዳቤው ኢራን በህዝቦቿ ላይ ያላት ጭካኔ ከፍተኛ ደረጃ ላይ ደርሷል፣ ይህም ከእግር ኳስና ከስፖርቱ ዓለም የማያሻማና ጠንካራ የማግለል እርምጃ እንዲወሰድባት የሚያደርግ ነው ብሏል። ከአንድ የስፔን የህግ ድርጅት ጋር በመሆን ለፊፋ ደብዳቤውን የላከው ቡድኑ ኢራን የፊፋ ህግን የጣሰች መሆኗን ጠቁሞ ሌሎች ሀገራት ከዚህ ቀደም በተመሳሳይ ጥሰት ታግደዋል ሲል አመልክቷል። ይሁን እንጂ ለውድድሩ ከአንድ ወር ያነሰ ጊዜ በቀረበት በአሁን ወቅት ፊፋ ኢራንን ከኳታሩ የዓለም ዋንጫ የማገድ እድል ያለው አይመስልም። ለኳታሩ የዓለም ዋንጫ ኢራን በምድብ 2 ከዩናይትድ ስቴትስ፣ ከእንግሊዝና ከዌልስ ጋር መመደቧ የሚታወቅ ነው። ስቲቨን ጄራርድ የዘንድሮው የእንግሊዝ ፕሪሚየር ሊግ ከተጀመረ በሁለት ወራት ጊዜ ውስጥ የተባረረ አራተኛው አሰልጣኝ ሆኗል። አንድ አመት ለሚጠጋ ጊዜ የአስቶን ቪላ አሰልጣኝ ሆኖ ያገለገለው ስቲቨን ጄራርድ ዘንድሮ ቡድኑ ባሳየው ደካማ አቋም ምክንያት ከኃላፊነቱ ተነስቷል። ቪላ ባለፈው ሐሙስ ጥቅምት 10 ከሜዳው ውጪ በፉልሃም 3-0 መሸነፉን ተከትሎ ነው የቀድሞው የሊቨርፑል ኮከብ ከኃላፊነቱ የተነሳው። ከጄራርድ በፊት 3 አሰልጣኞች የተባረሩ ሲሆን ውድድሩ በተጀመረበት የነሐሴ ወር በሊቨርፑል 9-0 መሸነፉን ተከትሎ ከቦርንማውዝ አሰልጣኝነቱ የተሰናበተው ስኮት ፓርከር የውድድር አመቱ ከተጀመረ በኋላ የመጀመሪያው ተሰናባች አሰልጣኝ ነው። በመስከረም ወር መጀመሪያዎች ላይ የተሰናበተው የቼልሲው ቶማስ ቱኤል ደግሞ በውድድር አመቱ ከአሰልጣኝነት በመሰናበት ሁለተኛው ሰው ሲሆን፣ ከጄራርድ በፊት የተሰናበተው የወልቨርሃምፕተኑ ብሩኖ ላዥ ሶስተኛው ተሰናባች አሰልጣኝ ነው። በመጨረሻም ኬንያዊው የማራቶን ሯጭ ማሪየስ ኪፕሴሬም በዶፒንግ ምክንያት የ3 አመታት እገዳ ተጣለበት። የ34 አመቱ አትሌት ማሪየስ ኪፕሴሬም በነሐሴ ወር በተደረገለት ምርመራ ኢፒዮ የተባለ የተከለከለ አበረታች ንጥረ ነገር መጠቀሙ እንደተረጋገጠ ምርመራውን ያደረገው የዓለም አትሌቲክስ ፌዴሬሽን አካል የሆነው የጸረ ዶፒንግ ተቋም አትሌቲክስ ኢንቴግሪቲ ዩኒት አስታውቋል። ውጤቱን ተከትሎ ኪፕሴሬም ዶፒንግ መጠቀሙን 2 ጊዜ ካስተባበለ በኋላ ጥቅምት አንድ ጥፋቱን አምኗል ያለው ተቋሙ ጥፋቱን በማመኑ ምክንያት ሊጣልበት ይችል ከነበረው የ4 አመት እገዳ ላይ አንዱን በመቀነስ የ3 አመት እገዳ እንደጣለበት ባሳለፈው የውሳኔ ሐሳብ ላይ አመልክቷል። እንደ አውሮፓውያኑ በ2016 እና በ2019 የሮተርዳም ማራቶን አሸናፊ የሆነው ኪፕሴሬም አበረታች ንጥረ ነገር መጠቀሙ ከተረጋገጠበት ጊዜ አንስቶ በውድድር ያገኛቸው ውጤቶች ሁሉ እንደሚሰረዙና ሽልማቱንም እንደሚመልስ ተገልጿል። የኬንያ አትሌቲክስ ዘንድሮ በበርካታ የዶፒንግ ፈተናዎች የተናወጠ ሲሆን ከምስራቅ አፍሪካዊቷ ሀገር አንድ አመት ባልሞላ ጊዜ ውስጥ ብቻ 16 አትሌቶች በተለያዩ የዶፒንግ ጥሰቶች እገዳ ተጥሎባቸዋል። ተጨማሪ 8 ኬንያውያን አትሌቶች ደግሞ በጊዜያዊነት ታግደው የምርመራቸውን ውጤት በመጠባበቅ ላይ ይገኛሉ። ለዛሬ መረጥናቸው ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አሜሪካ ድምጽ ተከታተሉን ሲነበረው ደግሞ ጋቢና ቪኦኤ አብራችሁን ስለነበራችሁ በእጅጉ እናመሰግናለን። ሳስተናግዳችሁ ያመሸው ሀብታሙ ስዩም፣ በምስልና በድምጽ ምህንድስና ደግሞ አብሮን የቆየው ኤልያስ አስማረ። ነገ ሰው ይበለን። መልካም ነው።